ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሃማቱማ በእንግሊዝኛ ቋንቋ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። ርዕሱ የፈውስ የለሹ ሐሴት አሳዳጅ መዝገብ። ያቃቤ ህግን አቃቤ አብዮት እንበለው አስገራሚ የመጨረሻ እጣ ፈንታ። አብዮት ልጆቿን ይባል የለ። በቅድሚያ ዜና።
የወያኔ አገዛዝ የህዝባዊ አመጽን ተከትሎ ካገታቸው ከ40 ሺህ በላይ ዜጎች መካከል 4996ቱን ፍርድ ቤት እንደሚያቀርብ ገለጸ። ከተለያዩ የአገሪቱ ክፍሎች ከተያዙ ዜጎች መካከል ለብዙ ወራት በተካሄደባቸው ግብረ ስጀል ከፍተኛ የአካል ጉዳት የደረሰባቸው መሆኑ የታወቀ ሲሆን፣ በድብደባ በተደረገው ምርመራ ማስረጃ ተገኝቶባቸዋል በሚል የሚከሰሱ እንዳሉ ውስጥ አዋቂ ምንጮች ይናገራሉ። እስረኞች ምን አይነት ስቃይ እንደደረሰባቸው የአንድነት ፓርቲ መሪ አቶ ሀብታሙ አያሌው በአሜሪካ ድምጽ ሬዲዮ በቅርቡ የተናገሩትን ብቻ ማዳመጥ በቂ ነው የሚሉ ወገኖች፣ ፍርድ ቤት ይቀርባሉ የተባሉ የህዝብ ወገኖች እንደተለመደው በወያኔ ፍርድ ቤት ለአመታት ውሳኔ ሳያገኙ እንደሚንገላቱ ተጠቁመዋል። በተያያዘ ዜና የወያኔ አገዛዝ በሚቀጥለው አርብ ያስቸኳይ ጊዜ አዋጁን ግምገማ ይሰጣል የተባለ ሲሆን፣ አሁንም ወደ 20 ሺህ የሚጠጉ ዜጎች በእስር ላይ እንደሚገኙ ምንጮች ይናገራሉ። ማክሰኞ መጋቢት 19 ቀን ንግስት ይርጋና አብሯት የተከሰሱት አለምነው አሴ፣ ቴዎድሮስ ተካይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። ፍርድ ቤቱ እነ ንግስት ያቀረቡትን የክስ መቃወሚያና አቃቤ ህጉ በመቃወሚያው ላይ የሰጠውን አስተያየት መርምሮ ውሳኔ ይሰጣል ተብሎ የተጠበቀ ቢሆንም ዳኞች በተደራራቢ ስራ ምክንያት ውሳኔ ላይ ደርሱ አልቻሉም ተብሎ ለአርብ መጋቢት 22 ቀን የተቀጠረ መሆኑ ተነግሯል። በተመሳሳይ ዜና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበርና አብሯቸው የተከሰሱ ዜጎች ረቡዕ መጋቢት 20 ቀን ውሳኔ ይሰጣቸዋል ተብሎ ይጠበቃል። ከታህሳስ 2008 ዓ.ም ተመረጀ ጀምሮ ለአንድ አመት ከሶስት ወር በላይ በእስር ሲሰቃዩ የነበሩ አቶ በቀለ ገርባና ሌሎች የኮንግረሱ አመራር አባላት የቀረበባቸውን ክስ የማየት ሂደት በየካቲት 2008 የተጠናቀቀ ቢሆንም እስካሁን ድረስ ውሳኔ ሳይሰጥበት ቆይቷል። እህል የሚያወድም የተምች መንጋ በኢትዮጵያ የተለያዩ ግዛቶች እየተዛመተ መሆኑ ተነገረ። ያው የተምች መንጋ በቅርቡ በቤንች ማጂ፣ በሸካና በከፋ አካባቢዎች 967 ሄክታር በቆሎ ሰብል ያወደመ መሆኑ ሲነገር፣ ወደ ሌሎች አካባቢዎች ይዛመታል የሚል ስጋትም አለ። የተምቹ መንጋ ሰፋፊ ቅጠል ያላቸውን አዝርዕትና መሬት ላይ ያለ ሳርን የሚያጠቃ ሲሆን፣ የበቆሎ የሩዝና የማሽላ ምርቶችን በአጭር ጊዜ ውስጥ ለማውደም ይችላል ተብሏል። ይህን በደቡብና በሰሜን አሜሪካ በሰፊው የሚታወቀውን የተምች መንጋ ለመቋቋም አስቸኳይ እርምጃ ካልተወሰደ ከፍተኛ ጉዳት ሊያስከትል እንደሚችልም ተገምቷል።
እንደ ኢትዮጵያ ያሉ የአፍሪካ ሀገሮች በህንፃ ግንባታ ላይ የሚያጠፉት ገንዘብ ኪሳራን የሚያስከትል መሆኑን ባለሙያዎች ተናገሩ። ብዙውን ጊዜ የተለያዩ ሀገሮች የግንባታውን ስራ የሚፈቅዱለት ኩባንያ ዝቅተኛ ጨረታ ያቀረበው ወይም ደግሞ ለባለስልጣኖች ደጎስ ያለ ጉቦ የሰጠ መሆኑን ገልጸው፣ ኩባንያው ለስራው የሚያስከፍለው ገንዘብ ዝቅተኛ ቢሆንም በአነስተኛ ዋጋ የሚገነባው ደረጃ ያልጠበቀ ግንባታ ብዙ ጉዳት ያለውና በርከት ያለ ወጪ ሊያስከትል እንደሚችልም ይናገራሉ። ኩባንያዎች በዝቅተኛ ዋጋ የአገልግሎት ዘመናቸው አነስተኛ የሆኑ ግንባታዎችን ከማከናወናቸውም በላይ ያረጁ ቧንቧዎችንና የግንባታ እቃዎችን በመጠቀም ስራቸውን እንደሚጨርሱ የሚታወቅ መሆኑንና እነዚህ ግንባታዎች ለእድሳት በሚል የሚያስወጡት ወጪ የአገሮቹን ኢኮኖሚ የሚጎዳ መሆኑን ባለሙያዎች ተንትነዋል። በዓለም ባንክ ግምት መሰረት የአፍሪካ አገሮች በአማካይ በአመት 93 ቢሊዮን ዶላር ለግንባታ ስራዎች የሚወጣ ሲሆን፣ ከዚህ ውስጥ አንድ ሶስተኛው ለእድሳት መሆኑም ይነገራል። በኢትዮጵያ በአብዛኛው የተከናወኑት የግንባታ ስራዎች በዚህ መልክ የተሰሩ ሲሆን፣ በየቦታው ለእድሳት የሚወጡት ወጪዎችና የአዲስ አበባ የቀላል ባቡር ስራ ላይ የሚታየው መሰናክል ሁኔታውን ያስረዳል ተብሏል። በደቡብ አፍሪካ የአፓርታይድ አገዛዝን በመቃወም የታወቁት እና በ1956 ዓ.ም ከኔልሰን ማንዴላ ጋር የዕድሜ ልክ እስራት ተፈርዶባቸው የነበሩት ሚስተር አህመድ ካትራዳ በ87 ዓመታቸው አርፈዋል። አህመድ ካትራዳ ገና በልጅነታቸው የአፓርታይድ አገዛዝን በመቃወም ከፍተኛ ትግል ያደረጉ ሲሆን በወቅቱ ከኔልሰን ማንዴላ ጋር ተይዘው ከተፈረደባቸው 8 ሰዎች እና በ1982 ዓ.ም ከተለቀቁት መካከል አንዱ ናቸው። የተወሰነ ጊዜ የደቡብ አፍሪካ ፓርላማ አባል ሆነው ያገለገሉ ሲሆን ከዚያ በኋላም በግላቸው የሰብአዊ መብት ታጋይ ነበሩ። ያሁኑን የደቡብ አፍሪካ ፕሬዝዳንት ከሚቃወሙ ሰዎች መካከል አንዱ መሆናቸውም ይታወቃል። የሚስተር ካትራዳ የቀብር ስነ ስርዓት ረቡዕ ዕለት የሚፈጸም ሲሆን በደቡብ አፍሪካ የሐዘን ቀን መታወጁም ታውቋል። የኮንጎ ዲሞክራቲክ ሪፐብሊክ ብሔራዊ ፖሊስ ሰኞ ዕለት በሰጠው መግለጫ ካሳይ በሚባለው የአገሪቱ ክልል አማጽያን 39 የፖሊስ መኮንኖችን መግደላቸውን ገልጿል። መኮንኖቹ የተገደሉት አርብ መጋቢት 15 ሲሆን ሬሳቸው በጅምላ ተቀብሮ የተገኘ መሆኑም ታውቋል። የፖሊሱ መግለጫ ሟቾቹ የተለያዩ ዕቃዎችን ያዙና ከአንድ ከተማ ወደ ሌላ ሲንቀሳቀሱ የነበሩ ተሽከርካሪዎችን አጅበው ሲሄዱ የነበረ መሆኑ ገልጾ ድርጊቱን አውግዟል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
እስቲ ኳስን ለጋ እስኪ ኳስን ጠልዝ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዟት እናጥዝ የፖለቲካው ሩር ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፍዘው አካል እስኪያረካ ግንበል ኳስ አበደች የፖለቲካው ከዋስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ባምቻ ጋ ብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንናንስ ነፈስ ለማሳበድ ድል የራበውን ህዝብ ተስፋ እየመገቡ ገንዘብ ለማሳደድ በልጠልዝ ፍለፊት ከግረ ኳሱ ያለ እደርሳት እያለ አይኑን ሽቅብ ሰቅኖ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም እውነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቁመን ጠምደን ምንታ ምንታ ሰሜን ሳንተኩስ ደቡብን እንምታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለ እንጨት አንድዶ ያለ ጭስ ሚጋግር የምላስ ጁዶ ሊቅ በጁ ጥላስ ሳይጥል ሜዳሊያ የሚያጠልቅ በልጠል ዝኳፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገ የለም የሚሉትን የኛ እውነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና እውነትን ዘመን ራሱ አርጅቶ በጊዜ ቅያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጠልዝ ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያሰቀውባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረት ያዙረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድነው በየለቱ ማታ ቆንጆ ያስተቀፈ በድል ስካር ኮኛክ ድስኮሽ ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፍንጫችን ይውጣ ምንድነው አንድነት በሰጡ ተዝናንቶ አሻፈረኝ ባይል ጠብያ ከረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ ቴዎድሮስስ ቢሆን የኮሶ ሻጫዋ ልጅ ታርቆ ቢሆን ኖሮ ለናፌር ሰግዶ ከእንግሊዝ ባማራጭ አልባሳቱ ከፈይ መጠጡ ውስኪ እንጂ መች ነበረ ጥይት የብረት ጉርማጅ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ ያካለለ አረ የህግ ያለ ላልተንጋደደ ፍርድ ፍትህና ርትዕ ዋጋው ላልተጣለ አረ ያገር ያለ ባህል እንዲጸና በእናት በአባት ካርቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ እያለ ወዲህ ያሰር ነው ወዲያ እየፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባዳዲስ ቃል ቀምር በዝቃጭ ትርጓሜ ባልሰምረ ህብር ከዘንጣይ ትቅፍ ከገንጣይ ትብብር ክህደት ሙያ ሆነ አንድ ሁለት ሶስት አራት እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ረዘምና ረጅም ሰው አጠረ ይጥፋል ኩትፋፋ ወይ አነይ ወይ እኔ ኤልዱቼ ደደቢት ኤልኒኞ ወያኔ ፈለገ ባርነት ስርዓተ ኩነኔ Thank you.
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም በህይወት ታደሰ ተተረጎመ 2007 ዓ.ም ክፍል 20 የፈውስ የለሹ ሐሴት አሳዳጅ መዝገብ በስቃይ ላይ በመታበብ አገር ውስጥ ደስታ በገዢ መደብ በብቸኛ ባለቤትነት የተያዘ ጉዳይ ቢሆን አያስደንቅም። ያውም አዳዲስ አባላትን መቀበልንና ለሌላ ሰው ማካፈልን ባለመፈለግ በንቃት የሚጠብቁት በሞኖፖል የተያዘ ጉዳይ ነው። እንዲያውም ካድሬዎቻችን እንደገለጹት ደስታና ስቃይ በማህበረሰብ ውስጥ በዲያሌክቲክስ የተገናኙ ናቸው ነው የሚባለው። ካድሬዎቻችን የማይናገሩት ግን ብዙውን ጊዜ የሚታወቅ ሐቅ የሆነው ነገር የገዢዎቹ ደስታና የገዢዎቹ ስቃይ ተመጣጣኝ መሆኑ ነው። በሌላ አነጋገር ህዝቡ ይበልጥ በተሰቃየ ቁጥር ገዢዎቹ በበለጠ ይደሰታሉ ማለት ነው። ይህንን የማታምኑ ከሆነ ኢትዮጵያንና አብዛኛውን አፍሪካን ተመልከቱ። በርካታ ቁጥር ያላቸው በአሁኑ ሰዓት በርዕዮተ ዓለም ትምህርት ቤቶች በታላቁ ሊቀመንበር የፕሬስ ቢሮና ብዙሃን መገናኛ ውስጥ የሚሰሩ የስነ ቅጥፈት ትምህርት ክፍል ምሩቆች በአሁን ሰዓት ያለው የተማሪዎች ቁጥር 25000 ነው። አሁን ላለው ሁኔታ የተለያዩ ማብራሪያዎችን ለመስጠት ሞክረው ነበር። በተለይ ገዢዎቹ ደስተኛ ሆነው እንዲህ በመቾትና በርካታ ውስጥ ሲዋኙ ህዝቡ የሚሰቃየው ለምን እንደሆነ ለመተንተን ሞክረው ነበር። የመላው ህዝብ ሐሴት ስጋዊ መገለጫዎች የተመረጡ ጥቂት ሰዎች ከመሆናቸው የህዝቡ በጀግንነት መስዋዕትነትን መክፈል ታላላቆቹን በጥሩ ሁኔታ እንዲኖሩና ለመላው ህዝብ ጥቅም መስራት እንዲችሉ ለማስቻል እስከመሆኑ ድረስ በርካታ ጽንሰ ሐሳቦች ተንሸራሽረዋል። እንደምታዩት ሁሉም እርባና ቢስ ሐሳቦች ናቸው። በተለይ በሚሊዮን የሚቆጠሩ ህዝቦቻችን ዕጣ ፈንታ እንደሆነው እጦት ባጠቃው ወገን በኩል ሆናችሁ ካያችሁት በውጭ ጉዳይ ሚኒስቴር የአምፊቦሎጂ ተቋም ዳይሬክተር ለመረዳት የሚከብድ ቢሆንም በተገቢው መንገድ እንዳስቀመጠው በህዝቡ ስቃይና በመሪዎቹ ደስታ ውስጥ ለመወለድ እየታገለች ያለችው የአዲስቱ ኢትዮጵያ ገጽታዎች ላይ ብርሃን የሚፈነጥቅና የተቃራኒ ወገኖችን አንድነት የሚያጎላ ዲያሌክቲካዊ ደባልነት ይገኛል። ብቻ በዚህ አባባል ውስጥ የተቀበረ አንድ የሐቅ እንቁ ያለ ይመስለኛል። ግን በፈልግ ላገኘው አልቻልኩም። በየትኛውም የማታኦሎጂ የትምህርት ክፍል እኛ አገር ገና አልተከፈተም። እንደ ሚሊዮኖች ኢትዮጵያውያን ኮከብ ተማሪ ሊሆን ይችል የነበረው የዩኒቨርሲቲው ጓደኛዬ ጉዳዩን ግልጽ በሆነ ጉዳይ ላይ ብዙ የቃላት ጋጋታ እንደሆነ አድርጎ በማየት ገሸሽ አድርጎታል። ይህን ሁሉ ከፈውስ የለሹ ሐሴት አሳዳጅ ጉዳይ ጋር ምን ያያይዘዋል? ሲጀምር ኢትዮጵያ ውስጥ ስቃይ ለህዝቡ የተፈቀደ ሲሆን ደስታ ደግሞ ለታላቁ መሪና ለመሰሎቻቸው ብቻ የሚገባ መሆኑንና ይህንንም የሚቀረን ማንኛውም ሰው በራሱ ላይ አደጋ እየጋበዘ መሆኑን አውቆ እንደሆነ ላስረዳችሁ አስቤ ነበር። አሁን ግን እርግጠኛ አይደለሁም። ብዙዎች በራቸውን ዘግተው ከባሎቻቸውና ሚስቶቻቸው ጋር ሆነው ተቃውሟቸውን ያሰማሉ። ግን ያው ፍጹም ጨቋኝ የሆነ አገዛዝም እንኳን ቢሆን በግለሰብ መኝታ ቤቶች ውስጥ በዝግ የሚደረጉ የምሽት እንቅስቃሴዎች ላይ የለት ከለት ቁጥጥሩን ማካሄድ አይችልም። በተጨማሪም ደግሞ የጦር ሰራዊቱን መጠን ከማስፋት አንፃር የህዝብ ቁጥርን ለመጨመር ያለው ፍላጎት በዚህ ዘርፍ ውስጥ የሚካሄዱ ተግባራትን ታግሶ ማሳለፍን ይጠይቃል። ከዚህም በላይ መታወስ ያለበት ጉዳይ ኢትዮጵያውያን መኝታ ቤቶች ውስጥ በአማካይ እርካታ የሚባል አለ ከተባለ ብዙውን ጊዜ በባል ወይም በወንዱ በብቸኝነት የተያዘ መሆኑና ከእንደዚህ አይነቱም እርካታ ከግማሽ በላይ የሆነው የህብረተሰብ ክፍል የተገለለ መሆኑ መንግስትንም ደስተኛ የሚያደርገው መሆኑ ነው። ስለዚህ ለመረዳት በማያስቸግር ሁኔታ ለመደሰት ብሎ መደሰት ሰራቢዎት ወንጀል ተደርጎ ይወሰዳል። ወሲብን የተመለከቱ መጻሕፍትና ፊልሞች የተከለከሉ ናቸው። የምግብ ዝግጅት መጻሕፍትም ታግደዋል። ህዝብ የሚበላው ምግብ ለማግኘት ያህል እድለኛ ከሆነ ነፍስና ስጋን አንድ ላይ ለማቆየት ያህል ነው እንጂ በልቶ ለመደሰት አይደለም። በልዩ የምግብ አይነቶች የሚታወቁ ምግብ ቤቶች የሚከፈቱት ለመሪዎችና ለውጭ አገር ሰዎች ሲባል ብቻ ነው። ያልተጋቡ ወንድና ሴት ጋጠወጥ ተግባር የግብረ ስጋ ግንኙነት ሲፈጽሙ ቢያዙና ሰውየው ጉዳዩን የፈጸመው ስለሚያስደስተው እንደሆነ ቢናገር ይቀጣል። ይሁንና ጤናውን አቃውሶት ስራውን በትክክል እንዳይሰራ እያገደው በመሆኑ ጉዳዩን ከኃጢአቱ ለመንጻት ስላስፈለገው እንደፈጸመው ቢከራከር ትከሻውን ቸብ ቸብ ተደርጎ የማበረታቻ ጥቅሻ ተጠቅሶ ራሱን ከኃጢአቱ ማንጻቱን እንዲቀጥልበት ተነግሮት ይለቀቃል። ደስታን ለመደሰት ብቻ ብሎ ማሳደድ የፈረንጆች ብልሹነትና የነጭ ከበርቴዎች ነጭ ደሃ እስካሁን አይተን ስለማናውቅ ስለ ጥቅል ንግግራችን ይቅርታ ይደረግልን የመበስበስ ውጤት ተደርጎ ነው የሚወሰደው። ግን ሩሲያዎቹስ? ምስራቅ ጀርመኖቹስ? ቀሚስ የለበሰን ፍጥረት ሁሉ በከፍተኛ ትጋት ሲያሳድዱ ስናያቸው እነዚህ ሰዎች ራሳቸውን ስኮትላንድ ውስጥ ቢያገኙት ምን ሊፈጠር ይችል ይሆናል ብለን እንድናስብ የሚያደርጉን ኩባዎችስ? ማንም ሰው በዚህ ጉዳይ ላይ በቂ መረጃ ስላልሰጠን በዲያሌክቲክስ ባልተገራው ነገር ጠምዛዥ አሽሟጣጭ እና ተጠራጣሪ በሆነው ጭንቅላታችን ውስጥ እነሱ ለራሳቸው በደስታ ስልቅት አርገው እየበሉት ለኛ ግን የወይን ዘለላው መራራ እንደሆነ እየነገሩን እንደሆነ እናምናለን። በብረቱ ቤት ውስጥ ያለው የማይፈወሰው ሐሴት አሳዳጅ ከዚህ ያስተሳሰብ ወራጅ ውሃ በተቃራኒ አቅጣጫ ነው እንግዲህ ሲቀዝፍ የነበረው። ኢትዮጵያዊ ፈጽሞ የማያደርገው ነገር ነው። አቃቤ ሕጉ እንዳስረዳው ተከሳሹ ሻሾ ማሞ በፍጹም እና ዘማዊ በሆነ ሐሴት ማሳደድ ውስጥ መገኘቱ ሳይንስ በርካታ ወንድ ልጆችና ወጣት ሴቶችን በዚህ ህገወጥ ተግባር ውስጥ እንዲገቡ አድርጓል። እንደሚባለው ሻሾ በርካታ ወጣት ሴቶችን ከማማለሉና ከማሽኮርመሙን በላይ ሴቶቹ በሙሉ በፈቃደኝነት ያደረጉት መሆኑ አጠቃላይ ጉዳዩም ያስደሰታቸው መሆኑና አሁንም ቢሆን በጉዳዩ መከተል መፈለጋቸው ወንጀሉን ይበልጥ አክብዶታል። በሚኖርበት ቀበሌ የሚኖሩ ወጣት ወንዶችን በሐሴት አሳዳጅነት ተግባር ውስጥ እንዲገቡ በመምከሩና ስኬታማ በመሆኑ ብዙዎቹን አቅጣጫቸውን በማስቀየርና አምሯቸውን በመበከል እሱ የሚሄድበትን ወጣት ሴቶችን የማማለል ጎዳና እንዲከተሉ አድርጓል። ሴቶችን ለርካታ ከማማለል ይንግዲ ከማስፈራራት በላይ የሚያሰቀቅ ጉዳይ ነው። ውጪ የሚበላውንም ምግብ ያማርጣል፣ በምግብም ሐሴት ያደርጋል፣ በህቡ የሚዘዋወሩ የምግብ ዝግጅት መጻሕፍትን ያነባል፣ የምግብ አዘገጃጀት ቀመሮችን ለግብረ አበሮቹ ያከፋፍላል ወዘተ። ሰርተው የሚተዳደሩትን ስለሚንቃቸው የታፈኑ ድብርታሞች ይላቸዋል። ወሲብን በትክክል ከመዋለድ ጋር ብቻ የሚያገናኙትን የመኝታ ቤት ጸሐፊዎች ሲል ሰይሟቸዋል። በሚመገቡት ምግብ የማይደሰቱትን ወይም ምርጥ ምግብ ለመብላት የማይጣጣሩትን ደግሞ የሰው ፍየሎች ሲል አፊዞባቸዋል። ተከሳሹን ስመለከተው በእውነት አቃቤ ሕጉ ስለሱ እያወራ ያለው ሻሾ መሆኑን ለማሰብ አስቸጋሪ ነበር። ድንክ መሰል ድቡልቡልና ማሰሮ የመሰለ ቦርጭ ያለው፣ ወደ ውጭ ወጣ ወጣ ያሉ አይኖች ያሉት፣ አምፖል የመሰለ አፍንጫ ያለውና አንገቱ ላይም በደንብ ያላደገ እንቅርት ያለበት ሰው ነበር። በሃያዎቹ መጨረሻ የሚገኝ አስጠሊታ ሰው ነው። ግን ሳስበው እውነትም ውበት እንደ ተመልካቹ ነው። እንደዚህ አይነት አስቀያሚ ወንድ ላይ አሁን ሴቶች ምንድነው የሚታያቸው? በእንደዚህ ያሉ ጊዜያት ነው እንግዲህ እውነትም ሴቶች የሚሆናቸውን አያውቁም ብዬ ለማሰብ የሚቃጣኝ። የመጽሐፍ ጥሩነት በሽፋኑ እንደማይለካ፣ የሚያብለጨልጭ ሁሉ ወርቅ እንዳልሆነ፣ በብር ማጌጥ የሚወድ ሰው የከበረ ድንጋይ ምንም እንደማይመስለው፣ እንዲሁም ሴቶችም የራሳቸው የሆነ መለኪያና መስፈርት እንዳላቸው አውቃለሁ። ይሁን እንጂ አስቀያሚ ሰው ግን በቃ አስቀያሚ ነው። እናም ይሄ ፍቅር እውር ነው የሚባለውን ፈሊጥ ማን እንደፈጠረው ባላውቅም ማስመሰል ነው እላለሁ። አቃቤ ሕጉ ያልሆነውን ረጋ ሰራሽ ወግ አጥባቂ በመምሰል ድምፁ ሁሉ ኩርፊያ ቢጤ ይሰማበት ነበር። ሐሴትን ማሳደድ መርዛማ ነው። የሶዶምና ገሞራ ልክፍት ርዝራሽ አብዮትን ከውስጥ ለማምከን ጥሩ መንገድ ነው። አንድን አገር ወደ ፍትወታዊ ስሪቷና እንስሳዊ ስሜቷ ለማስቀጥ ውጤታማነቱ ተሞክሮ የታየ ዘዴ ነው። የወገብ ንቅናቄ እንደ ሥራ ካልተቆጠረ በቀር ሐሴትን ማሳደድ ሰርቶ ማደርን ይቃረናል። ማን ነው ካለ አድካሚ ሥራና የማያባራ መስዋዕትነት አብዮታዊቷን ኢትዮጵያ ለመገንባት የሚቻለው? የአገር ግንባታ ሁሉን አቀፍ ተሳትፎና ትኩረት ይሻል። ሐሴትን ማሳደድ ኃይልና ጉልበት ያባክናል። ትኩረትን ከመጠን በላይ ውራጅ ቡርዣዋና ውዳቂ ወደሆነ ፍላጎቶች ይቀለብሳል። እርካታን ያመልካል። መንገዱም ግቡም የግል እርካታ ነው። እርካታ፣ እርካታና እርካታ ብቻ። ተከሳሹ ሐሴት ቀበኛ ነው። ይህንንም አረጋግጦልናል። የመጨረሻውን ከፍተኛ ቅጣት ባዶ ላይ የወርቅ ማውጫ፣ የእድሜ ልክ የጉልበት ሥራና ማታ ማታ ደግሞ ለአንድ ሰው ብቻ በተሰሩ ጎጆዎች ውስጥ መዘጋት ቢፈረድበት እንዲያውም ያኮራዋል። ሻሾ ቢያንስ ሰባት አንቀጾች ሐሴትን ማሳደድ፣ ስቃይን ማምለጥ፣ እርካታን የመሻት ልክፍት፣ ከርሳምነት፣ አመጽ አነሳሽ ጽሑፍ ማደል ወዘተ በመጣስ መከሰሱን ግምት ውስጥ በማስገባት አቃቤ ሕጉ የሞት ፍርድ ባለመጠየቁ ተገረሙ።
ጓድ ሻለቃ ዳኛ
ተከለካይ ተበቃው መነሳት ጀመረ።
ጓድ አቃቤ ሕግ ሐሴት ማሳደድን እንደ ጸረ አብዮታዊ ተግባር ከማየቱ ጋር ጠብ የለየም። ነገር ግን ተከሳሹ ሐሴት አሳዳጅ የሚለው ሲያሜ እንደማይገባው ቆርጥ ያለ አቋም ነው ያለው። አቃቤ ሕጉ አመለካከቱንና የህይወት ዘይቤውን በጭራሽ እንዳልተረዳው ይከራከራል። ይህም በመሆኑ አቃቤ ሕጉ ክሱን በተጨባጭ ማስረጃ ማስረዳት ይጠበቅበታል። ተከሳሹ ወደ ምስክር መስሚያው ለማቅረብና እውነትም ሐሴት አሳዳጅ መሆን አለመሆኑን አቃቤ ሕጉ እንዲያረጋግጥ ለማድረግ ዝግጁ ነኝ።
ይሁን፣ አዘዘ ዳኛው። ጊዜን ለማዳን ይጠቅማል። ይሄኛው በጣም የሚራዘም እንዳይሆን ብቻ ተስፋ አደርጋለሁ። ሳየው ከነኛ ከምሁሮቹ አንዱን ይመስላል። እስከ ስድስተኛ ክፍል ነው የተማረው አለ ተከላካይ ጠበቃው።
እንደፈራሁት
አለ ዳኛው። ደንበኛ ኢትዮጵያዊ ምሁር ቀጥል ብሎ አዘዘ ተስፋ በመቁረጥ። ድንቁና አስቀያሚው ሐሴት አሳዳጅ ሻሾ እየተሽመደመደና እየተብረከረከ ወደ ምስክር መስሚያው ደረሰ። ምን አይነት አሰቃቂና ፈጽሞ የማይስብ አረማመድ እንደሆነ ባያችሁት። ሴቶቹ ነት ግን ምን ነካችሁ? አቃቤ ሕጉ ተከሳሹን መርዛማ በሆነ አስተያየት እየተመለከተው ጠረጴዛው ላይ የሚገኙ ጥቂት ወረቀቶችን አገለባበጠ። ጉሮሮውን ሲጠራርግም ለራሱም እስኪገርመው ድረስ ዳኛውም ወዲያውኑ ጉሮሮውን ጠራረገ። እንግዲህ ጀመረ አቃቤ ሕጉ አትኩሮቱን ወደ ተከሳሹ በማዞር፣
እንግዲህ እዚህ ጋር በርካታ ወጣት ሴቶች ያማለልካቸው መሆኑን በመናገር የሰጡትን በመሐል ላይ የተደገፈ ቃል ይዣለሁ። ትክዳለህ?
ከበርካታ ወጣት ሴቶች ጋር የፍቅር እና ወሲባዊ ግንኙነቶች የነበረኝ መሆኑን አልክድም። ማማለል ግን ጨርሶ ሌላ ጉዳይ ነው። የድንቁ ድምፅ ለየት ያለ ነበር። ለስላሳ፣ የሚያረጋጋ መረዋ፣ ልክ ተወዳጅ እንደሆነ መምህር ወይም ደግሞ አባት፣ በጣም የሚማርክ ድምፅ። በሴቶች ላይ የተጠቀመው መታታዊ መሳሪያ ይሄ ነው ማለት ነው ብዬ ደመደም። በዚህ ማራኪ ድምፅ የቀረቡ ማሞካሻዎችን ማን መቋቋም ይችላል?
ማማለል ነው፣ ምንም የቃላት ጨዋታ አያስፈልገውም።
አቃቤ ሕጉ ገነፋ። አልስማማም። ማማለል በአንድ ወይም በሌላ መንገድ ማታለልን ይጠቁማል። በፍቅር ግንኙነቶቼ ውስጥ ግን ሁለታችንም የምናደርገውን ነገር እንደሰትበት ነበር። ደግሞም ከሁሉም ሴት ጓደኞቼ ጋር ግልጽ የመሆን መርህ ነበረኝ። መለሰ ሻሾ።
ማንንም አላታለልክም፣ ግን ሁሉንም ጠቅለህ ወስደሃቸዋል። እንዴት እንዳደረግከው ትነግረን?
ለግል ፍጆታህ ነው ወይስ ከክሱ ጋር የተያያዘ ነገር አለው? ተከሳሹ ምንም ፈገግታ ሳይነበብበት ጠየቀ። አቃቤ ሕጉ ተከሳሹን በንቀት እየተመለከተ ራሱን ነቀነቀ።
እኔ ልንገርህ፣ ደስተኛ ባለትዳር ሰው ነኝ። ማስተማሪያ ጥቆማዎች አያስፈልጉኝም። አንተ ግን በጉዳዩ ላይ ኢንሳይክሎፒዲያ ሳትሆን አትቀርም። መቼም ያየህ ሰው ቁንጅና በሴቶች ዘንድ የትም እንደማያደርስ ቢያስብ አይፈረድበትም።
የፈገግታ ብልሽታ ወይም የፊት ማጨማደድ የትኛው እንደሆነ ለመናገር ይከብዳል፣ በሻሾ ፊት ላይ ውልብ አለ። ምላሹም ፈጣን ነበር።
ሴቶች ቆንጆ መልክን አይጋቱት ወይ? እንደ ሐውልት ከተነገነባ ተክለ ሰውነት እርካታን አያገኙ። የጊዜው ሰው እንደመሆን መጠን በቁንጅና መስህብ ባለው ገላ ላይ የተመሰረተ ፍቅር ጥልቀት የለውም ከሚሉት ካድሬዎች ጋር መስማማት አለብህ። ባለመስማማትህ ተገርሜያለሁ። በእውነት ገና ብዙ የምትማረው ነገር አለ ማለት ነው። ጋጠወጥነት የትም አያደርስህም።
አንባረቀበት አቃቤ ሕጉ ትንሽ ከመጠን ባለፈ ንዴት በተሞላ መልኩ።
ያለ ጥርጥር የካድሬዎቹን አባባል ይቀረናሉ የተባሉትን አባባሎቹን ለመሸፋፈን አስቦ ነበር። ዝም ብለህ ጥያቄውን መልስ። አማልልካቸው የተባልኩትን ሴቶች ብትጠይቃቸው የሚሻል ይመስለኛል። ጠይቀናቸዋል መልስ ሰጠ አቃቤ ሕጉ። በመጨመርም ቢያንስ አስሰል ልናገኛቸው ይቻልነውን ማለት ነው። አንዳንዶቹ መልክ ነው ይላሉ፣ ሌሎች ድምጽ ነው ይላሉ፣ ጥቂቶች ስነ ስርዓት፣ ጨዋነት፣ መልክ ባሪህ ነው፣ ሌላም የማይረባ ነገር ይላሉ፣ የማይታመን ጉድ ነው። ለምን እንደማስበው አታላሃቸው ነው አማላሃቸው ነው። እንደማስበው ይወዱኛል፣ ከኔ ጋር የሚያሳልፉት ጊዜ ያስደስታቸዋል። ሴቶች ግራ የሆኑ ፍጡራን ቢሆኑም ይሄን ግን ፈጽሞ የማይታመን ነው አለ አቃቤ ሕጉ። ደጎች ናቸው፣ ገራሞች፣ ጥልቅና አፍቃሪዎች ናቸው መለሰ ሻሾ። የዚህ አይነቱ አስተያየት እንደማያዛልቀው ገብቶት አቃቤ ሕጉ ስልቱን ቀየረ። ሐሴትን ማሳደድ ጸራቢዎት እንደሆነ አታውቅም? የዚህ ሀገር ሕግ እንደዚያ እንደሚል አውቃለሁ። ተስማማበታለህ? እንድስማማ አይደል የሚጠበቅብኝ መለሰ ሻሾ። ስለዚህ ትቀበለዋለህ? ሕግ እንግዲህ ሕግ ነው፣ መቀበል ወይም አለመቀበል ለውጥ አያመጣም። ተከስሻለሁ እኮ። ያ ለጥያቄህ በቂ መልስ ነው። ይሁንና ሐሴትን ማሳደድ ወንጀል አይደለም ብለህ ነው የምታምነው? በባርነት ውስጥ ደስተኛ ሆኖ እንደመኖር ፍልስፍና ከታየ አላምንበትም። ግን አንድን ሰው ካስደሰተውና ሌሎችን የማይጎዳ እስከሆነ ድረስ ደስታን ለደስታነቱ ብቻ መፈለግ በእኔ አስተያየት ትክክል ነው። ደስታን ለደስታነቱ ብቻ ሲባል መፈለግ ራሱ ወንጀል ነው። በርካታ ውስጥ ሆኖ እውነታን መርሳት አድሃሪነት ነው። ማንም እውነታን አይረሳም፣ ጊዜ እኮ ነው የሚገዛው። በመሃል የምትገኝ የእረፍት ዕድል የቡርዣ ማምለጫ ነው ጮኸ አቃቤ ሕጉ። ልክ እንደ ጫት ወይም ሐሺሽ መልካም ዜጋ እውነታን ሊረዳውና ሊለውጠው እንዲችል እውነታውን ይጋፈጠዋል። በቅጽበታዊ ፍስሐ መሳከር ግን ይህን ይቃረናል። የጥቂት የእርካታ ቅጽበቶች ስርቆሽ አገርን አያጠፋም። የስርቆሽ እርካታ ወንጀል ነው። ከስቃይ እውነታ ውስጥ ደስታን መስረቅ ጸረ አብዮታዊነት ነው። አገሪቱ የምትፈልገው እውነታው የሚሰማቸውን የታዘዙትን የሚያደርጉ ባልባሌ ነገሮች ላይ ጉልበታቸውን የማያበክኑ ብቁ ዜጎችን ነው። ለመደሰት መሞከር አልባሌ ነገር አይደለም። ካለ መንግስት ፈቃድ ለመደሰት መሞከር ህገወጥ ነው መለሰ አቃቤ ሕጉ። አልጋ ውስጥ በመቦረቅና ስለ አልባሌ ነገሮች በማውራት ከአንተ ጋር ጥሩ ጊዜ እንዳሳለፉ ሁሉም ሴቶች አምነዋል። ጊዜ ባክኗል፣ ጉልበት ባክኗል፣ አትኩሮት ተቀልብሷል። ያለማቋረጥ የሚቆም የወንድ ብልት ወንጀለኛ ነው ጨምሮ ተናገረ አቃቤ ሕጉ ያለምንም ሐፍረት። እሱ የአእምሮ ልክፍት እኔን እስካሁን አላጠቃኝም አለ ተከሳሹ። ታዲያ እንዴት ነው ሴቶችን በማሳደድና በማማለል ይህን ሁሉ ጊዜ ያጠፋኸው? አንተ እንደምትለው ጊዜውን አላጠፋሁትም። እንደማስበው በወንድና በሴት መካከል የሚኖሩ ግንኙነቶች በትክክል ከተያዙ ተፈጥሯዊና የደስታ ምንጭ የሚሆኑ ናቸው። አንድ ሰው ሲተነፍስ ጊዜ አጠፋ አይባልም። ይህም እንደዚያው ነው። የአውራ ዶሮ መላምት አቃቤ ሕጉ አላገጠ። እነዚህ ሁሉ ግንኙነቶች የነበሩህ ደስታን ስለሚሰጡህ እንደሆነ አታምንም?
ሙሉ በሙሉ።
ያለ ምንም ሌላ ምክንያት?
ምንም።
እርካታን ለመርካት ብቻ?
አዎ፣ የጋራ እርካታ።
ሴቶቹን በመከራና በግርፋት ወቅት ሳይቀር ደስተኛ እንዲሆኑ የመከርካቸው መሆኑ እውነት ነው?
እውነት ነው።
ምክሩን ልጃገረድ ለነበሩ ሴቶች ነው የሰጠኸው?
ልጃገረድ ከነበሩ ሴቶች ጋር ምንም አይነት ግንኙነት ኖሮኝ ያውቅ። ሴቶችህን መንግስትን እንዲታዘዙና ላቢዮቱ እንዲሰሩ መከራቸዋል።
እኔ ካድሬ ወይ የቀበሌ ኃላፊ ነኝ እንዴ? እንዲህ አይነቱን ምክርማ ነጋጠባ ይሰሙታል። እኛ ስለሌሎች ጉዳዮች ነው የምናወራው። ለምሳሌ ገፍቶ ጠየቀ አቃቤ ህጉ። ስለ አማራን ሌላ ነገር፣ ስለ ልቦለድ፣ ስለ አንዳሳ፣ ስለ ወፍ፣ ስለ አንድ አጋጣሚ፣ ስለ ፈገግታ፣ ስለ ጡቶቿ፣ ስለ አይኖቼ። አቃቤ ህጉ በማሾፍ ፈገግ አለ።
ጊዜ ቢኖረን ኖሮ የበለጠ እንድታብራራቸው የምንጠይቅህ ታላላቅ ጉዳዮች ናቸው። ታማኝ ዜጎች አገራቸውን ለማሻሻል ሲለፉ አንተ በስራ ፈትነት ቁጭ ብለህ እንደ ጥንታዊ ግሪክ ፈላስፎች ትጫወታለህ። ይህ ወንጀል አይደለም?
ኢትዮጵያ ከሚሊዮኖች ዜጎቿ አንዱ ከሌላው ጋር ሲደሰት ብታይ የምትቃወም አይመስለኝም።
አንተ እኮ ዜጋ ነህ፣ የተመረጥክ መሪ አይደለህም። ኃላፊነት ስራ መስራት ነው እንጂ መደሰት አይደለም። እረፍት እንደ ደስታና እርካታ ሁሉ የመሪዎች ብቻ ነው።
ሶሻሊዝም ደስታና ምቾትን ለተራው ህዝብ ያመጣል አልተባለም እንዴ?
ወደፊት ነዋ፣ ወደፊት
አብራራ አቃቤ ህጉ።
የወደፊቱ ጊዜ እውን እንዲሆን ታማኝ ዜጎች አሁን ያለውን ስቃይ መቻል ይኖርባቸዋል።
የወደፊቱ ጊዜ ምን እንደሚመስል በትንሹ ቀመስ ማድረግ ወንጀል ነው?
አዎ ወንጀል ነው። የወደፊቱ ጊዜ ቅምሻ አሁን ያለውን ሁኔታ በመቀልበስ የወደፊቱ ጊዜ እንዳይሳካ እውን እንዳይሆን ያደርገዋል። ታላላቅ መሪዎቻችን የሚያገኙት አይነት ደስታና ረፍ እናንተ ዛሬ የሚያምራችሁ ከሆነ የምን ደርስ ነው?
እኩል የሆነ ደስተኛነት ላይ ተከሳሹ ተዳፈረ።
በጦርነትና በብጥብጥ ባስከፊ ሁኔታ መገነጣጣል፣ እዚያ ላይ ነው የምንደርሰው።
አንባረቀ አቃቤ ህጉ።
ለምንድን ነው ያላገባኸው?
ለማግባት ገና አላሰብኩም።
ምናልባት ጋብቻንም ትቃወማለህ?
በፍቅር ላይ የተመሰረተ ከሆነ አልቃወምም።
የምን ፍቅር?
በወንዱና ሴቷ መሃል ያለ ፍቅር።
በአብዮታዊ ታማኝነት ላይ የተመሰረተ ሳይሆን፣ በመርህ ላይ የተመሰረተ ሳይሆን፣ በፖለቲካ አቋም ላይ የተመሰረተ ሳይሆን።
የመጣጣም ነው ዋናው። ነገር ግን ማንም ስለ እንደዚህ አይነት ነገሮች ግትር የሆነ አቋም መውሰድ የለበትም።
የቡርዣ ነውላይነት
ደነፋ አቃቤ ህጉ።
ከለየለት የማማለል አምባሳደር የሚጠበቅ መርህ ነው። የምትበላውንም የምታማርጥ መሆንህን ታምናለህ?
የምወደውን ምግብ ለመመገብ እሞክራለሁ።
ሁሌ የምትወደውን ምግብ ታገኛለህ?
አንዳንዴ አገኛለሁ፣ አንዳንዴ አላገኝም።
ሳታገኝ ስትቀር ምን ይፈጠራል? ትራባለህ?
ያገኘሁትን እበላለሁ፣ መብላት ካለብኝ።
ህዝባችንም ያገኘነውን እንደሚበላ ታውቃለህ አይደል?
የሚበላ ነገር ያገኛል? በእውነት ጠየቀ ተከሳሹ፣ ምንም አይነት ስሜት ሳይነበብበት። አቃቤ ህጉ በዘዴ ጥያቄዋን አለፋት።
ለምርጥ ምግብ ያለህ ከመጠን ያለፈ ፍቅር ወይም ልክፍት የእንስሳነት ጸባይ መስሎ አይታይህም?
አይታየኝም። አንድ ሰው ባገኘው ነገር ሁሉ ከርሱን የመሙላት አባዜ ካለው ያ እንስሳነት ነው። ለመብላት መኖር እንስሳነት ነው። አንተም በእርግጠኝነት ትስማማለህ።
በሚገባ
አለ አቃቤ ህጉ ለዘብ ባለ ድምፅ።
አንተ ለምሳሌ ከርሳም ነህ።
የምወደውን ምግብ ማብሰልና መብላት ደስ ይለኛል።
ከርሳም ነህ፣ የከርሳምነት ተከታይ። ከርሳምነት በአደገኛ እሳቢዎች ምክንያት በመንግሥት ሕገወጥነቱ የታወጀ ርዕዮተ ዓለም ነው። የምግብ አዘገጃጀት ቀመሮችን ለጓደኞችህ አድልሃል።
አዎ
ያ ሕገ ወጥ እንደሆነ አታውቅም? በተጨማሪ ደግሞ የምግብ ዝግጅት መጻሕፍትም ነበሩ።
አዎ
ይህም ሕገ ወጥ እንደሆነ አታውቅም? ከሴቶች ጋር ጊዜ ማሳለፍ፣ ፍቅር መስራት፣ ተራዋሪ ሲያወሩ መዋል፣ የምትወደውን ምግብ መብላት፣ መደሰት፣ ያንኗኗር ዘይቤህ ሙሉ በሙሉ ጸራቢዮታዊ ነው። በመላ አገሪቱ ሲስፋፋ ይታይህ። ወጣት ሴቶችና ወንዶች ስራንና የፖለቲካ ስብሰባዎችን እየሸሹ በደስታ ወደ አልጋ ሲሮጡ፣ በረሃብ የተጠቁ ገበሬዎች የሚሰጣቸውን የእርዳታ ምግብ እንቢ ብለው የሚወዱት ምግብ እንዲመጣላቸው ሲጠይቁ፣ ስለ ምግብ ዝግጅትና ስለ ወሲብ ደስታ የሚያወራ ድብቅ አፍራሽ ስነ ጽሑፍ በተመሳሳይ የምግብ ዝግጅት ቀመር ዙሪያ በመሰባሰብ የተመሰረተ የፖለቲካ ፓርቲ፣ ይህ ሁሉ ወዴት እንደሚያመራ አይታይህም? ወደ ግርግር፣ ወደ ረብሻ፣ ወደ ጥፋት። ዜጎቿ ደስተኛ ቢሆኑ ሀገር እንዴት ልትፈርስ እንደምትችል አይታየኝም። ዜጎች በተቀመጠው መርሃ ግብር መሰረት ደስተኛ መሆን ይችላሉ። ይህም በሶሻሊስት ማህበረሰብ ውስጥ እቅድ የምንለው ነው። እቅዱ ሙሉ በሙሉ ተግባራዊ ሲደረግ ደስታ እንዲኖር ይፈቀድለታል። ከዚያ በፊት የሚቻል አይደለም። የአገር ግንባታ እንደዚህ አይነት ስሜቶችንና ምኞቶችን የላቀ ቦታ መስጠትን ይጠይቃል። ልክ አንተ እንደምትገዛላቸው ስሜቶች ማለት ነው። አስከፊውን ነባራዊ እውነታ ልንኖርበትና ልንረዳው ይገባል። ይህም ማለት የሁኔታዎች አስከፊነት ለወደፊት በታቀዱ የደስታ ልኬቶች አሁን መደፍረስ የለበትም ማለት ነው። ያንን ወደፊት የሚመጣ የደስታ ጊዜ ነው አንተ አሁን የሰረከው፣ እንዲያውም የፈጸምከው ከባድ ወንጀል ያ ነው። አንዳንድ ነገሮችን መስረቄን እኔ ማምናለሁ፣ ግን የማይጨበጥ ረቂቅ ነገር በመስረቅ ስከሰስ ይህ የመጀመሪያ ጊዜ ነው አለ ተከሳሹ። አቃቤ ሕጉ ከፍተኛ ድንጋጤ ላይ የወደቀ መሰለ። አንዳንድ ነገሮችን ሰርቄያለሁ ስትል ምን ማለትህ ነው ሲል ጠየቀ። ልክ እንደዚያው ማለቴ ነው ተከሳሹ መለሰ። አንዳንድ ዕቃዎችን ሰርቄያለሁ። በፊት ከምትሰራበት ቢሮ? የምን ቢሮ? እኔ ቢሮ ሰርቼ አላውቅም ሲል መለሰ ተከሳሹ። አቃቤ ሕጉ ልክ ለመጀመሪያ ጊዜ እንዳየው እንደሆነ ሁሉ አፈጠጠበት። በጥሩ ሁኔታ የለበሰ ሰው፣ አስቀያሚ አይኖች ያሉት ቢሆንም ግን ሽክ ብሎ የለበሰ፣ ሥራ ሰርቶ እንደማያውቅ ግን ደግሞ እንደሚሰርቅ የሚናገር ሰው። ምናልባት ነጋዴ ይሆን? ሱቅ አለ እንዴ? የለኝም። በውርስ ያገኘው ገንዘብ ይኖር ይሆን? እንደዚህ አይነት እድል አላጋጠመኝም። ስለዚህ ምን ነበር የምትሰራው? እንዴት ነበር የምትተዳደረው? ጠየቀ አቃቤ ሕጉ። በመስረቅ ኪስ አውላቂ ነኝ። ሻሾ ኮስተር ብሎ መለሰ። ኪስ አውላቂ? አለ ዳኛው በመደነቅ። ኪስ አውላቂ? በማለት አቃቤ ሕጉም በቁጣ ጮኸ። አዎ፣ ተከሳሹ አረጋገጠላቸው። ዳኛው አቃቤ ሕጉን በሚያስፈራ ሁኔታ ይመለከተው ጀመር። አቃቤ ሕጉ ወረቀቶቹ ላይ ያቀረቀረ። እንዴት ነው የዚህ ጉዳይ ዘገባ ያልደረሰኝ? ሲል ተከሳሹን ጠየቀው። እሱ የራስ ችግር ነው፣ ተከሳሹ በግዴለሽነት መለሰ። ግን ምናልባት ይረዳህ እንደሆነ ስሰርቅ ተይዤ እንደማላውቅ ልንገርህ። የታሰርክ ጊዜ እንዴት ነው ስለ ስርቆትህ ያልተናዘዝከው? የምትተዳደርበትን ገንዘብ ከየት እንዳመጣሁት ማንም የጠየቀኝ የለም። ልክ እንዳንተው መርማሪዎቹንም ይበልጥ ያስጨነቃቸው መኝታ ቤት ውስጥ ከሴቶች ጋር ያደረግኩት ጉዳይ ነበር። ታምቀው የመከኑ ምኞቶች ጥሩ ጥሩ ገራፊዎችን ቢፈጥሩም ግን ደግሞ ደካማ ደካማ መርማሪዎችንና የማይረቡ አቃቤ ሕጎችንም ይፈጥራሉ። አፍህን ዝጋ ሲል አቃቤ ሕጉ ጮኸበት። አንተም አፍህን ዝጋ ሲል ዳኛው ደግሞ ትዕዛዝ ሰጠ። እዚህ ጊዜያችንን ከማቃጠል በፊት የተከሳሹን የጀርባ ታሪክ ማጣራት ነበረብን። ይሄ ተራ ኪስ አውላቂ ቢፈጽመው ኖሮ እንደ ታላቅ ክብር ሊቆጠርለት በሚችል ከባድ ወንጀል ተከሶ እዚህ ቁጭ ብሏል። ይህ በችሎቱ ላይ መቀለድ ነው። ተከሳሹ ኪስ አውላቂ መሆኑን ያምናል። እስከ ዛሬ ከተማርኩት ሁሉ ኪስ አውላቂ የሐሰት አሳዳጅ ሲሆን ሰምቼም አላውቅም። ኪስ አውላቂው ከመንግሥት እርሻዎች በአንድ ውስጥ የሦስት ዓመት ከባድ የጉልበት ሥራ ተፈርዶበታል። ከዚህም ውስጥ አንዱ ዓመት በራሱ ፍላጎት በመናዘዙ ባመክሮ ይታሰብለታል። ወደ አንተ ስመጣ ወደ አቃቤ ሕጉ ዞረ። በኃላፊነትህ ላይ ቸልተኝነት አሳይተሃል። የፍርድ ቤቱን ጊዜ አባክነሃል። ንዑስ ወንጀለኛን በታላቅ ክስ በመክሰስ ክብር ሰጥተሃል። ለዚህ ሁሉ በከተማችን በሚገኘው የመንግሥት አሳማ ማድለቢያ ለስድስት ወራት እንድትሠራ የሥነ ምግባር ቅጣት ተጥሮብሃል። ሁለቱንም ከዚያ አውጡልኝ ሲል ዳኛው አዘዘ። ችሎቱ ለረፍት ተበተነ። አቃቤ ሕጉ ከሐሴት አሳዳጁ ኪሳውላቂ ጋር በህብረት ቤቷ በኩል እየተመራ ወጣ። ተከሳሹ የእውነት ኪሳውላቂ ነበር ወይስ ዝቅተኛ ቅጣት እንዲፈረድበት ሲል የተጠቀመው ዘዴ ነው? አቃቤ ሕጉን እውነተኛ ባልሆነ ኃላፊነትን ቸል የማለት ጥፋት ለማስቀጣት አቅዶ ነው? ያ እንግዳ የሆኑ አስተሳሰቦች ያሉት አጭር ሰው አያደርገውም አልልም። አቃቤ ሕጉ ክው ብሎ ከመደንገጡ የተነሳ መቃወም እንኳ ባለመቻሉ ከየትኛውም ወገን ምንም አይነት ሐዘኔታ ሳያገኝ ወደ አሳማ ማድለቢያው ሄደ። እንዲያውም በሚቀጥለው ቀን አንድ ጋዜጣ አቃቤ ሕጉ በአሳማ ማድለቢያው ውስጥ በሚል ርዕስ የኢትዮጵያ አብዮታዊ ፍርድ ቤቶችን ፍትሐዊነት ጥርጣሬ ውስጥ የከተተውን አምነስቲ ኢንተርናሽናልን የሚተች መራራ ጽሑፍ ይዞ ወጣ። እኔንና የችሎቱን ተመልካቾች ያሳሰበን ግን አዲሱ አቃቤ ሕግ ማን ይሆን የሚለው ብቻ ነው።
ጅረቶች ከወንዞች ጋር የሙጥኝ ብለው ተጣምረው ወንዞች ውቅያኖስ አቅፈው የሰማይ ሰማይ ነፋስ ጣፋጭ ስሜት ሲያነደው ተመልከችው። ከቶ አንድም ነገር ባለም ላይ ያላቻ ያለ ጓደኛ ሆኖ አይገኝም ብቸኛ። በውስጠ ምስጢር ህላጼው ይጣመራል ሁሉም በውሉ በአንድ መንፈስ በአንድ ቃና ሥጋና ደሙን ሊያዋውሉ። እኔና አንቺስ ምን አለበት አንድ ብንሆን ብናቅበት እንደ መሶብ ከግጣሙ ተራሮች ሰማይ ሲስሙ እዩ ጣሙ። ማዕበሎችን ያቸው ባህር ላይ ሲሽኮረመሙ ሲላላሱ ሲተሻሹ አንዱ ባንዱ ውስጥ ሲሟሙ አንዱ ማዕበል አንደኛውን አጥቶት ሲሄዳቸውን እዩ በሞቴ ጣሙን። ደግሞም የፍቅር ጡር ጣጣ ሴት የአበባ ያለ ወንዱ አበባነቷ ቀጥ ሲያጣ ወንድ የአበባም ያለ ሴቷ በፀሐይ ሐሩር ሲቀጣ እዩ ቆንጂት እዩማ ልቦና ፍቅር ሲጠማ። የፀሐይ ብርሃን ጠዋት የመሬትን ከንፈር ሲስም በሙቀት እየዳበሰ ፈገግታዋን ሲያስለመልም ለዛው ሲፈካ ሲተም። የጨረቃ ጨረቃ ሞገድ የባህርን ራቁት ገላ በምሽት የእንቅልፍ ሰዓት ይዳብሳል እያጠላ። ስለዚህም አስተውዩ እኔን ሁኚ አንቺን ልሁን በደም ስርሽ ደሜ ይፍሰስ በደም ስሬ ደምሽ ይሁን አንድ እንሆን።
Thank you. ይስባሉ ኮብላላ አይኖችሽ እረዳሌ ባትሽ ሳንቃ ነው ደረትሽ መልክሽ ጸገነት ሰው በቁም ገዳይ ነሽ መልክሽ ጸገነት ሰው በቁም ገዳይ ነሽ ወርቅንቁ አልማዝ ነሽ ኢትዮጵያዊት ሎጋ ሁሉ ያደነቀሽ ከቆላ እስከ ደጋ ይኸው የድልሽን እንጪ መታሰቢያ ስምሽ ነው ከእንግዲህ ወይዘሪት ኢትዮጵያ ስምሽ ነው ከእንግዲህ ወይዘሪት ኢትዮጵያ ሎሚ ብርቱካን ነው ጉንጭሽ ጸጉርሽ ያበሰለም መቃነው አንገትሽ ጡቶችሽ መንደሪን ያስቆምጅነት ያለሽ እንከኔ ሌለብሽ ከቆንጆች በላይ ነሽ እንከኔ ሌለብሽ ከቆንጆች በላይ ነሽ